Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችኋል ለጋቢና ተከታታዮች። የዕለተ ሐሙስ ሚያዝያ 14 2013 ዓ.ም ተመረጥ ምሽት ዝግጅታችን ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ስርጭቱን ጀመረ። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መረጥን አብረናችሁ ልናምሽ ተዘጋጅተናል። በቅድሚያ ጥቂቶቹን እናሰማችሁ።
ለዚህ መፈቀድ ዋና ምክንያት የሆነበት ምክንያት አገሪቱ ውስጥ የተፈጠረ ያለው የመሰረታዊ ሸቀጦች የምግብ ዋጋ ንረት ነው።
የኢትዮጵያ መንግስት ከዕለት ለዕለት እያሻቀበ የመጣውን የመሰረታዊ ቁሳቁሶች ውድነት ለመግታት ያግዘኛል ያለውን ውሳኔ ከሰሞኑ አስተላልፏል። ይህን አስመልክቶ የኢኮኖሚና ንግድ ጉዳዮች ተንታኝ የሆኑትን አቶ አብዱል መናን መሐመድን አናግረናቸዋል። ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠራሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎችን ጋብዛችኋለን። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን ሰማለን። ሀብታሙ ስዩም።
አመሰግናለሁ ስመኝሽ። በአማራ ብሔር ተወላጆች ላይ በተለያየ ቦታ እየደረሰ ነው ያሉትን ግድያና ጥቃት የሚያወግዝ የተቃውሞ ሰልፍ ዛሬ በጎንደር ከተማ ተካሂዷል። በሺዎች የሚቆጠሩ የጎንደር ከተማ ነዋሪዎች በተሳተፉበት በዚህ ሰልፍ ላይ በአማራ ደም የምትበለጽግ ሀገር እንዲኖርን አንፈልግም፣ አማራን መግደልና ማፈናቀል ይቁም የሚሉ መፈክሮች ተሰምተዋል። የኦሮሞና የአማራን ሕዝብ ሊያጋጭ የሚችል መልእክቶችን በሰልፉ ላይ ይዞ መገኘት ተገቢ ያለመሆኑን ጠቅሰው አውግዘዋል። ከትናንት በስቲያ በአማራ ክልል የተጀመሩ ሰልፎች በእንጅባራ፣ በመራዊ፣ በአዴት እና በሌሎች ከተሞች ዛሬ ለሶስተኛ ቀን ውለዋል። የንግድ ተቋማትን መዝጋትና እንቅስቃሴ መገደብ የተቀላቀለው የባህር ዳሩ የተቃውሞ ሰልፍ ወደ ግጭትና ብጥብጥ ያደላ እንደነበረ ቪኦኤ ያናገራቸው ነዋሪዎች ተናግረዋል። አድማጮች፣ የዚህ ዜና ዝርዝር ከምሽቱ 3 ሰዓት ጀምሮ በሚደመጠው መሰናዶ ይቀርባል። በዛሬው ዕለት ህንድ 314,835 አዲስ የኮሮና ቫይረስ ተያዦች መገኘታቸውን አስታውቃለች። ከአንድ ዓመት በላይ ባስቆጠረው ዓለም አቀፍ ወረርሽኝ በዚህ ደረጃ በአንድ ቀን በየትኛውም ሀገር ተመዝግቦ እንደማያውቅ ተገልጿል። ለማነጻጸር ዩናይትድ ስቴትስ ውስጥ ባለፈው እንደ አውሮፓውያን አቆጣጠር ጥር 2 ቀን የተገኙት 300,310 እንደነበሩ የጆንስ ሆፕኪንስ ዩኒቨርሲቲው የወረርሽኙን ይዞታ የሚከታተል ማዕከል ያሳያል። ህንድ ውስጥ ለሁለተኛ ጊዜ በከባድ እየተዛመተ ባለው የቫይረስ ስርጭት የተነሳ የጤና ጥበቃ ስርዓቷ በእጅጉ ተዳክመዋል። ሆስፒታሎች እየሞሉና የከበደ የኦክስጅን እጥረት እየተፈጠረም እንደሆነ ተገልጸዋል። የኦክስጅኑ እጥረት ከመበርታቱ የተነሳ የዋና ከተማዋ የኒው ዴልሂ ከፍተኛ ፍርድ ቤት ማዕከላዊ መንግስት በየኢንዱስትሪዎቹ ለተለያዩ ስራዎች የሚውል ኦክስጅን ወደ ሆስፒታሎች እንዲዘዋወር እንዲደረግ ትዕዛዝ ሰጥቷል። ግብፅ ውስጥ ከአንድ ወር ባነሰ ጊዜ ውስጥ 3 የባቡር አደጋዎች መከሰታቸውን ተከትሎ የዋናው የባቡር መስመር ባለስልጣናት ከስራቸው ተባረዋል። በተከታታይ በደረሱት አደጋዎች ከ40 የሚበልጡ ሰዎች ህይወታቸውን ያጡ ሲሆን ከ350 የሚበልጡት ቆስለዋል። የግብፅ የትራንስፖርት ሚኒስቴር የባቡር መስመሩን ዋና ስራ አስኪያጅ ከስራ ያባረሯቸው የተዳከመውን የድርጅቱን የአሰራር ስርዓት ለማስተካከል ነው ተብሏል። ግብፅ ውስጥ በየዓመቱ በመቶዎች የተቆጠሩ የባቡር አደጋዎች የሚገጥሙ ሲሆን የትራንስፖርት ሚኒስቴሩ ስራ አስኪያጁን ያባረሯቸው ባለፈው እሁድ ከዋና ከተማዋ በካይሮ አቅራቢያ የደረሰውንና የ23 ሰዎችን ህይወት የቀጠፈውን 139 ያቆሰለውን አደጋ ተከትሎ ነው።
ሀብታሙን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሪክ ወይም የስልክ ቁጥራችንን +1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። የ2013 የኢትዮጵያ መንግስት ከዕለት ዕለት እየሻቀበ የመጣውን የመሰረታዊ ቁሳቁሶች ውድነት ለመግታት ያግዘኛል ያለውን ውሳኔ ከሰሞኑ አስተላልፏል። በውሳኔው መሰረት ወደ ሀገር ቤት መሰረታዊ የሚባሉ ዘይት፣ ስኳር፣ የህፃናት ምግቦችና የመሳሰሉትን የሚያስገቡ ድርጅቶች ያለ ውጭ ምንዛሬ ፈቃድ ወይም ፍራንኮ ቫሉታ እንዲያስገቡ ተፈቅዶላቸዋል። ለመሆኑ ይህ ውሳኔ ፋይዳው ምን ያክል ነው? አብረው መደረግ ያለባቸው ጥንቃቄዎችስ ምንድን ናቸው? ሀብታሙ ስዩም የኢኮኖሚና የንግድ ጉዳዮች ተንታኝ የሆኑትን አቶ አብዱል መናን መሐመድን አነጋግሯል። አስቀድመው የፍራንኮ ቫሉታን ምንነት ያስረዳሉ።
እቃዎች ከውጭ ሀገር በሚገቡበት ሰዓት የተለያየ የክፍያ ዘዴዎች አሉ። ለምሳሌ ሌተር ኦፍ ክሬዲት አለ፣ ካሽ አጌንስት ዶክመንት ሲኤዲ የሚሉት አለ፣ ቴሌግራፊክ ትራንስፈር አለ። እነዚህ በባንክ በኩል የሚፈጸሙ የክፍያ ዘዴዎች ናቸው እና እነዚህን እንትን ተጠቅመው ነው ኢምፖርተሮች ወደ አገር ውስጥ እቃ የሚያስገቡ። ፍራንኮ ቫሉታ ግን ሲባል ይህንን የክፍያ ዘዴዎች ቀጥታ አትጠቀምም። ውጭ ሀገር አካውንት ሊኖረህ ይችላል እና ከዛ አካውንት ቀጥታ እቃ ከውጭ ሀገር በመግዛት ወደ ሀገር ውስጥ ታስገባለህ። ያው የተለመደው የከስተም ፕሮሲጀር ምናምን ይኖራል ማለት ነው እና የተለመደውን የክፍያ እንትን ሳትከተል ማስመጣት ማለት ነው።
ይሄ አሰራር መፈቀዱ ሸቀጦችን ወደ ሀገር ቤት የሚያስገቡ ድርጅቶችን በምን መልኩ ነው ሊጠቅማቸው የሚችለው? ተጠቃሚው ሕዝብስ ከዚህ ፍቃድ ሊያተርፍ የሚችለው በምን ሁኔታ ነው?
በጣም ጥሩ። ፍራንኮ ቫሉታ አዲስ አይደለም ለኢትዮጵያ። ከኃይለ ሥላሴ ጊዜ ጀምሮ የነበረ ነው። ግን ኢህአዴግ ወደ ስልጣን ከወጣ በኋላ ሁለት ጊዜ በ96 ዓ.ም የወጣ ሬጉሌሽን ነበር፣ የሚኒስትሮች ምክር ቤት ደንብ ነበር እና የተወሰኑ አይተሞችን በፍራንኮ ቫሉታ እንዲገቡ ፈቅደዋል። ከዛም በኋላ ተሻሽሎ በ2003 በፈረንጆች አቆጣጠር እንደዚሁ ተሻሽሎ ሰፊ እቃ ሰዎችን እንደ ማሽነሪ ያሉ የውጭ ሀገር ዲፕሎማቶች፣ ሚሽኖች፣ እንደዚሁም ሰዎች ግለሰቦች የለም ለመጠቃቀሚያ ከውጭ ሀገር እቃቸውን እንዲያስገቡ ውጭ ሀገርም ኖረው የመጡ ሰዎች እንደዚሁም እቃቸውን እንዲያስገቡ የሚፈቅድ እንትን ነበረ አሰራሩ። የአሁኑ ትንሽ ለየት የሚያደርገው መሰረታዊ የሆኑ መጠቃቀሚያ እቃዎችን ለምሳሌ እንደ ስንዴ፣ የምግብ ዘይትን፣ ሱካርን የመሳሰሉ ነገሮች ወደ አገር ውስጥ የአገር ውስጥ ባለሀብቶች እንዲያስገቡ ተፈቅዷል እና ለዚህ መፈቀድ ዋና ምክንያት የሆነበት ምክንያት አገሪቱ ውስጥ እየተፈጠረ ያለው የመሰረታዊ ሸቀጦች የምግብ ዋጋ ንረት ነው። ይሄ ነው ምክንያት፣ ዋናው ምክንያት እና መንግስት የንረቱ ምክንያት ብሎ ያስቀመጣቸው የራሱ ነገሮች አለ። የጥረት መኖር፣ የአቅርቦቱ ሰንሰለት መራዘም፣ ሌሎችም ምክንያቶች ተቀምጠዋል እና ይህንን ነገር ለአገር ውስጥ ባለሀብቶች ከ250,000 ዶላር በላይ ያው ምንጩ የታወቀ አካውንታቸው ውስጥ ያለ በመንግስት ቨሪፋይ የሚደረግ ወደ ሀገር ውስጥ ቢያስገቡ የዚህ የምግብ ዋጋ ንረት ላይ የመቀነስ እድሉ አለ በሚል ነው። ባይ ዘ ወይ ይሄ አሁን 250,000 ይባል እንጂ የዛሬ ዓመት ጀንዋሪ በፈረንጆች አቆጣጠር ለዳያስፖራዎች የለም ለኢትዮጵያ ዳያስፖራዎች 1.5 ሚሊዮን ብር ዶላር በላይ አካውንታቸው ውስጥ ያለ ምንጩ የሚታወቅ ተፈቅዶ ነበር። ይሄ ፕሪቪሌጅ ግን የሰራ አልመስለኝም። ያ ለዛ ይመስለኛል አሁን ደግሞ ለአገር ውስጥ ባለሀብቶች ይህን ቢፈቀድ ምናልባት የዋጋ ግሽበት ላይ ኢምፓክት ያመጣል የሚል ተስፋ በማድረግ ነው። የተወሰነ መርዳቱ አይቀርም፣ 100% ችግሩን ይቀርፈዋል ባይባልም። ለምን የኢትዮጵያ ዋጋ ንረት ብዙ ነው ምንጮቹ፣ ምክንያቶቹ በጣም ብዙ ስለሆነ የተወሰኑ ባለሀብቶችን መሰረታዊ እቃ እንዲያገቡ በመፍቀድ ብቻ የሚፈታ አይደለም። ግን ዋና ምክንያቱ ይሄ ነው።
ይህ አሰራር የጎንዮሽ ጉዳት የለውም ወይ? ከህገ ወጥ የገንዘብ ልውውጥና ከመሰል ጉዳዮች ጋር በተያያዘ ሊደረጉ ወይም ሊታሰቡ የሚገቡ የጥንቃቄ መርሆች አሉ ወይ?
ያዋየህ መንግስት ይኖረዋል፣ ምንም ጥያቄ የለውም። እነዚህ ሰዎች መንግስት ቼክ አደርጋለሁ ነው፣ የገንዘቡ ምንጭ የዶላሩ ምንጭ ቼክ አደርጋለሁ ነው ብሏል መንግስት። ግን ምን ያህል ቼክ ማድረግ ይችላል ወይ ነው እነዚህ የለም ዶላሩ ከየት መጣ የሚለው ላይ ምን ያህል መንግስት ምንጩን ቼክ ማድረግ ይችላል ወይ፣ አቅሞስ አለ ወይ፣ ክትትሉ አለ ወይ የሚለውን ጉዳይ መታየት አለበት። ግን ምንም ዳውት የለውም እነዚህ በውጭ ምንዛሬ ያሉ አካውንቶች ከተለያየ ውጭ ምንዛሬዎችን ከብላክ ማርኬትም ሊሆን ይችላል ውጭ ሀገር ካሉ ሀዋላ ከሚሰሩ ሰዎችን በመግዛት ወደዛ አካውንት በማድረግ እነዚህ ሰዎች ለዚህ አይጠቀሙበትም ብሎ ማሰብ አይቻልም እና ይሄን ግን መንግስት ምን ያህል መከታተል እና አካውንቱን በዝርዝር ማየት ይችላል የሚለውን ጉዳይ በጣም በጣም ወሳኝ ነው። ፕላስ ሰዎቹ እውነት እንደሚባለው እቃውን አስመጥተው የገበያ ያረጋጋሉ ወይስ ደግሞ ራሳቸው አድቫንቴጅ ይወስዳሉ? መንግስት ምን ያህል ይከታተላቸዋል? ይሄ ፕሪቪሌጅ ሲሰጥ እውነት እንዴት ነው የሚሆነው? የገበያ የዋጋ አተማመኑስ እንዴት ነው የሚሆነው? ዝም ብሎ ለሰዎቹ የተተወ ነው ወይስ መንግስት ቁጥጥር ይኖረዋል በሚያስመጡት እቃ ላይ የሚለውን ጉዳይ ራሱ ዝርዝር ነገር የለውም። ፈቀደ እንጂ እንዴት ነው ይሄ ፕሪቪሌጅ ሲያገኙ ከዚህ ፕሪቪሌጅ ጋር ተያይዞ የሚመጣ ግዴታ አለ የሚለውን ጉዳይ ምንም ያለው ነገር የለም። ያ ደግሞ በሌለበት ሁኔታ ሰዎች ለራሳቸው የሚጠቅመው መልኩ አይጠቀሙትም ብሎ ማሰብም ዋህነት ነው።
አንድ የመጨረሻ ጥያቄ አለኝ አብዱል ምናን። እንግዲህ ኢትዮጵያ ለዚህ እርምጃ የገፋት ምክንያት ቀደም ብለንም እንደጠቀስነው በየጊዜው እየጨመረ ያለው የኑሮ ውድነት ነው። ለዘላቂ መፍትሄነት የሚጠቀሙ መላዎች ይኖሩ ይሆን?
አየህ የኑሮ ውድነቱ ምክንያቶቹ በጣም የተለያዩ ምክንያቶች አሉ። አንደኛው ላለፈው 10 አመት የመንግስት የተከተለው ሞኔታሪ ፖሊሲ ነው። ከብሔራዊ ባንክ ተበድሮ ወደ ኢኮኖሚ ውስጥ ብዙ ገንዘብ ገብቷል። እንደ ሪሰንትሊ በቅርብ አመታቶች ውስጥ ምናልባት እንትኑ ጠበቅ ቢልም የለም የገንዘብ ህትበቱ ጠበቅ ቢልም ግን የዛ ኢፌክት አሁን ድረስ አለ። አሁንም ስቲል እየተበደረ ነው፣ ምንም ጥያቄ የለውም። አንደኛው እሱ ነው። በሁለተኛ ደረጃ ደግሞ የብር መዳከም ነው። ምክንያቱ የለም የብር አገነስ ዶላር መዳከም ነው። ባለፈው 3 አመት በጣም መንግስት አዳክሞታል። ከዶላር ከ27 ብር ከ28 ብር ዛሬ 41 ወደ 42 ብር ተቃርቧል። ሁለተኛ ምክንያት እሱ ነው። ሌላ ሶስተኛ እጥረት ነው እና የህዝብ ቁጥር በመጨመሩ ምክንያት የምግብ አቅርቦት አብረው ከህዝብ ጋር እድገት ጋር ፓራሌል ለማደጉ ነው። ሪሰንትሊ ደግሞ የነዳጅ ዋጋ መጨመር ነው እና እነዚህ ምክንያቶች ሁላ ድምር ውጤት ነው። በተለያየ ፒሪየድ ከፋፍሎ ለምሳሌ እንደ ሾርት ረን መንግስት ምን ማድረግ ይችላል፣ በዘላቂው ምን ማድረግ ይችላል የሚለውን ጉዳይ ማየት ያስፈልጋል። እኔ እንደ ሾርት ረን የብር ማዳከሙን ጉዳይ ማቆም ነው የሚሻለው፣ ለአጭር ጊዜ ማለት ነው፣ በመንግስት ቁጥጥር ውስጥ ያለ። በሁለተኛ ደረጃ በኢን ዘ ሎንግ ረን መሰረታዊ የምንላቸውን እቃዎች አገር ቤት ውስጥ ማምረት መቻል አለብን። ሱካር ተመልከቱ፣ የሱካር ብዙ ፕሮጀክቶች ተከፍተዋል እና በመንግስት በራሱ ችግር ምክንያት እነዚህ የሱካር ፕሮጀክቶች እንደተጠበቁት አልሄዱ። በጣም ብዙ ፕሮጀክቶች ናቸው። ወደ 10 ነበር የተባለው ማስፋፊያውና አዲስ ፕሮጀክቶችን፣ ግን ይህ ሁሉ ፕሮጀክቶች እያለ ሱካር እያስመጣን እንድናስመጣ ፍቃድ ተሰጥቷል። ዘይትን በተመለከተ ከባድ ውስብስብ ቴክኖሎጂ አይደለም፣ አገር ውስጥ ልናመርተው የምንችል ነው። የአገር ውስጥ የማምረት አቅምን ማሳደግ ቢያንስ እንደ ሚዲየም ተርም ልናስበው የሚገባው እሱ ነው። በሶስተኛው ደረጃ ሞኔታሪ ፖሊሲያችንን ማሻሻል ነው። የገንዘብ ህትመትን ፌዝ አውት ማድረግ፣ ነፃ የሆነ ኢንዲፔንደንት የሆነ ሴንትራል ባንክ መመስረትን ከግንዛቤ ሊገባ ይገባል እና መፍትሄዎቹ በተለያየ ታይም ፍሬም አስቀምጦ የተለያዩ መፍትሄዎችን ማምጣት ይገባል ባይ ነኝ።
እጅግ በጣም አመሰግናለሁ አብዱልመናን መሐመድ፣ በእንግሊዝ የኤድንብራ የንግድ ትምህርት ቤት ባልደረባና የኢኮኖሚና ንግድ ጉዳዮች ተንታኝ ነህ። ለነበረን አጭር ቆይታ፣ ለምታጋረን ትንታኔዎች እጅግ አመስጋኞች ነን። መልካም ምሽት ይሁንልን።
እኔም መልካም ምሽት እላለሁ። አመሰግናለሁ።
ሀብታሙንና እንግዳውን አቶ አብዱል መናን መሐመድን እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። በቤንሻንጉል ጉሙዝ ክልል ካማሽ ዞን ሴዳል ወረዳ ታጣቂዎች ሲቪሎችን መግደላቸውንና ንብረት ማውደማቸውን የአይን እማኝ ነን ያሉ ለአሜሪካ ድምጽ ራዲዮ ገልጸዋል። ጥቃቱ መፈጸሙንና ጉዳዩ መድረሱን ያረጋገጡት የክልሉ የጸጥታና ሰላም ግንባታ ቢሮ ኃላፊ አቶ አብዮት አልቦሮ አላማቸው የህዳሴ ግድብን ግንባታ ማደናቀፍና ክልሉን ሰላም መንሳት ነው ብለዋል። ናኮር መልካ ተጨማሪ አለው።
በቤኒሻንጉል ጉሙዝ ካማሽ ዞን ሴዳል ወረዳ ታጣቂዎች ትናንት ሰላማዊ ሰዎችን ገለዋል ሲሉ አንድ ከጥቃቱ ማምለጣቸውን የጠቆሙና የአይን እማኝ ነኝ ያሉ አቶ ማቲ ሙላቱ እንደሚባሉ የገለጹ ግለሰብ ተናግረዋል። አቶ ማቲ ታጣቂዎቹ ቀይ የሆኑ ሰዎችን ብቻ ለይተው ጥቃት ከመፈጸም ባሻገር በመንግስትና በግለሰቦች ንብረት ላይም ጉዳት አድርሰዋል ብለዋል። እርሳቸውን ጨምሮ ሌሎችም ሰዎች ቤት ንብረታቸውን ትተው መሸሻቸውን ገልጸዋል። እነዚህ ሽፍቶች መጥተው ከተማ ከገቡ በኋላ አባትን ገለው እናትንም በመግደል ህጻናትን ሲያሰቃዩ ነበር። ህዝቡ ከሴዳል ለቆ ለመውጣት ተቸግሮ ነበር፣ ምክንያቱም ትራንስፖርት የለም። የታጣቂዎቹ ፍላጎት እንደ መረጃ ከሰማ ነው መንግስትን በመቃወም እነሱ በፈለጉት ለመተዳደር ነው። 3 አምቡላንሶች ተቃጥለዋል። ከጸጥታ መካከልም የተጎዱና የሞቱ አሉ። ከህብረተሰቡ መካከል በታጣቂዎቹ የተገደሉትን በውል ለማወቅ አልቻልኩም፣ ግን ሰዎች ሞተዋል። እኔ ከልጆቼ ጋር ነው በጫካ ውስጥ አድርጌ ያመለጥኩት፣ እዛ አይቀሩም አሉ ብለዋል። ከሁለት ልጆቻቸውና ከባለቤታቸው ጋር ከሴዳል ትናንት ሌሊት ከጥቃቱ ለመሸሽ በእግር መውጣታቸውን የገለጹ በደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁ ወይዘሮ በአሁኑ ጊዜም ምዕራብ ወለጋ መንዲ ከተማ ውስጥ ዘመዶቻቸው ጋር መጠለላቸውን ተናግረዋል። ከሌሊቱ 12 ሰዓት ይሆናል፣ ተኩስ ተከፈተ። ቤት ውስጥ የምንይዘው የምንጨብጠውን ነው ያጣ ነው። ከሴዳል ቆንጮ ከተባለ ቦታ ተነስተን ጫካ ውስጥ አድርገን በማቆራረጥ ነው ዳለቲ ከተማ የገባ ነው። አይናችን እያየ ቤታችን ውስጥ መጥተው ከሚገሉን በማለት ከባለቤቴና 2 ልጆቼ ጋር በጫካ ውስጥ አቆራርጠን ከረዥም የመንገድ ጉዞ በኋላ ዳለቲ ከተማ የገባ ነው። ከዛም በኋላ በመኪና አሁን መንዲ ከተማ ገብተን 03 ቀበሌ ውስጥ በሰዎች ቤት ውስጥ ተጠልለን እንገኛለን። ልብስ የሰጡንም እነሱ ናቸው። ከቤታችን ምንም ነገር ይዘን አልወጣንም ብለዋል። ጥቃቱ ከትናንት ንጋት ላይ ከ12 ሰዓት ጀምሮ መፈጸሙን የቤኒሻንጉል ጉሙዝ ክልል የጸጥታና ሰላም ግንባታ ቢሮ ኃላፊ አቶ አብዮት አልቦሮ ለቪኦኤ ገልጸዋል። ጥቃቱን ያደረሱትም የጉሙዝ ሕዝቦች ዲሞክራሲያዊ ንቅናቄ ጉህዴን ታጣቂዎች ናቸው ሲሉ ከሰዋል። የደረሰውን ጉዳት መጠን ለጊዜው በውል እንደማይታወቅና እያጣሩ መሆናቸውን ኃላፊው ጠቁመው ሲቪሎች ብቻ ሳይሆኑ የመንግስት ጸጥታ አስከባሪዎችም መገደላቸውን፣ የመንግስትና የግለሰቦች ንብረትን መውደሙን አቶ አብዮት ተናግረዋል።
ንብረት ላይ እና በጸጥታ ኃይል ላይ እና አካባቢ ማህበረሰብ ላይ ጉዳት እንደደረሰ ይታወቃል። የተጎዱ የጸጥታ ኃይሎችም የማህበረሰብ ክፍልም አሉ። ምክንያቱም አካባቢውን ከተማውን ላይ ገብቶ ስለነበረ ጉዳት መጠን ለማጣራት አልተቻለም በወቅቱ። ምክንያቱም ትናንት ቀኑ ሙሉ ግጭት ላይ ውጊያ ላይ ስለቆየ የእኛም ጸጥታ ኃይል መጠኑን ለይቶ ለመነገር አመቺ አልነበረም። ጉዴን ናቸው እነዚህን ጉዴን ናቸው። ጉዴን ማለት የዚህ የለጉም ህዝብ ነጻነት እታገላለሁ የሚል ድርጅት የመሰረቱ የጉዴን አባላት ናቸው። እነዚህ በተለይ የጉሙዝ ብሔር ተወላጅ የሆኑ ወጣቶችን በማደራጀት ለጸረ ሰላም ተልእኮ በመስጠት በመተከል ላይ ሲሰሩ ነበረ። አሁንም ከማሽ ላይ ያለው እሱ ነው።
ኃላፊው ታጣቂዎቹ ይህን ጥቃት የፈጸሙበትን ምክንያት ያውቁ እንደሆነ ተጠይቀው ሲመልሱ እንዲህ ብለዋል።
እንግዲህ የጸረ ሰላም ፍላጎት አገር ማፍረስ ነው። እዚህ መተከል ላይ የነበረው ችግር ወደ ከማሽ እንዲተላለፍና አጠቃላይ የክልሉን የጦርነት አውድማን ለማድረግ ከዚህ ባሻገር ደግሞ ታላቁ የህዳሴ ግድብ እዚህ ክልል ላይ ከመሆኑ ጋር ተያይዞ ህዳሴ ግድብ ፕሮጀክቱንም ጭምር ለማስተጓጎል ከምንም በላይ ደግሞ በሰዎች ላይ ጥቃት በማድረስ ንጹሐን ዜጎች እንዲሞቱ እና እንዲጎዱ በንጹሐኖች ላይ አሁንም ትንኮሳውን እየፈጸመ መሆኑን ነው እንግዲህ አሁን የተረዳ ነው።
ጥቃቱ ማንነት ላይ ያተኮረ ለመሆኑን የገለጹት የጸጥታና ሰላም ቢሮ ኃላፊ አጥቂዎቹ ድርጊታቸውን የሚቃወሙ የጉሙዝ ተወላጆች ላይም ጭምር ጥቃት ማድረሳቸውን አመልክተዋል።
ከእነሱ ውጭ የሆነ ማህበረሰብ ላይ ጥቃት መፈጸም እንትኑ በጣም ከፍተኛ ነው። ይህ ማለት ግን አንዳንዴ እነሱ ሪዚስት የሚያደርግ እነሱን ከድርጊታቸው ትክክል አይደላቸውም የሚለውን የራሳቸውን ማህበረሰብ የማይተዉ የማይምሩ ለራሳቸው ማህበረሰብ መሰቃየትም ጭምር መፈናቀልም ጭምር ምንም አይነት የማይሰማቸው አካላት መሆናቸውን ነው መረዳት ያለበት ሰው ማለት ነው።
ተጨማሪ የጸጥታ ኃይል ወደ ስፍራው ተልኮ የማረጋጋት ስራ እየሰራ መሆኑንም አቶ አብዮት ገልጸዋል። ታጣቂዎቹ ላይ እርምጃ እየተወሰደ እንደሆነ አቶ አብዮት ይናገሩ እንጂ የተገደሉ የቆሰሉና የተያዙ ስለመኖር አለመኖራቸው ዝርዝር ማብራሪያ ከመስጠት ተቆጥበዋል። ከሴዳል ወረዳ የተፈናቀሉ ሰዎች ከመመለሳቸው በፊት አካባቢውን የማረጋጋት ስራ እንደሚያከናውኑና ጥቃቱ ወደ ሌላ ወረዳም እንዳይዛመት ለማድረግ የተጣረ መሆኑንም አስረድተዋል። የክልሉ መንግስት የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጎህዴን ላይ ላቀረበው ክስ የጎህዴን መሪዎችን አግኝቼ የሚሉት ቢኖር ለማካተት ያደረግኩት ጥረት ለአሁኑ አልተሳካም። በቤኒሻንጉል ጉሙዝ መተከል ዞን የተለያዩ ወረዳዎች ከጥቂት ወራት በፊት ታጣቂዎች በፈጸሟቸው ጥቃቶች ብዙ ሰላማዊ ሰዎች መገደላቸውንና ቁጥሩ የበዛ የአካባቢው ነዋሪ መፈናቀሉ ይታወሳል። ህገወጥ ናቸው የሚባሉትን ታጣቂዎች ለመቆጣጠርና ጥቃቶቹን ለመከላከል በሚል የማዘዣ ማዕከል አስተዳደር መቋቋሙ ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ።
እያዳመጣችሁት ያላችሁ ጋቢና ቪኦኤ ነው። በምሽቱ አስተናጋጃችሁ ስመኝሽ የቆየ ነኝ። ዝግጅታችን ይቀጥላል። በአፍሪካ ትልቁ የድሃ መንደር ተብሎ በሚጠራው የኬንያ መንደር ውስጥ እየጨመረ የሄደውን እድሜያቸው በአስራዎች ውስጥ የሚገኙ ልጃገረዶች እርግዝና ለመቀነስ ወላጆችና መምህራን መላ ሲፈልጉ ቆይተዋል። ሀሳባቸው የእግር ኳስ ቡድን በማቋቋም የልጃገረዶቹን አቅምና ጉልበት ወደ ጤናማ መንገድ መመለስ የነበረ ሲሆን ልጃገረዶቹ ባሳዩት ብቃት ግን የኬንያ የሰለጠነ የሴቶች እግር ኳስ ቡድንን ሊቀላቀሉ መሆኑን ብሬንዳ ሙሊኛ ከናይሮቢ ላከችው ዘገባ ያመለክታል። ዝርዝሩን ሰምተን እንመለስ። ኬንያ ውስጥ በሚገኘውና ኪባራ ተብሎ በሚጠራው የአፍሪካ ትልቁ የድሃ መኖሪያ ሰፈር ውስጥ ኢንዱጉ ኩዊንስ እና ኩዊንስ ስታርሌትስ የተሰኙ ሁለት ጀማሪ የኬንያ የእግር ኳስ ቡድኖች የወዳጅነት ጨዋታ ያደርጋሉ። እነዚህ የሴቶች የእግር ኳስ ቡድኖች የተቋቋሙት የኬንያ ባለስልጣናት በኮሮና ወረርሽኝ ምክንያት ከቤት ያለመውጣት ክልከላ መደረጉን ተከትሎ እድሜያቸው በአስራዎቹ ውስጥ ሆኖ የሚያረግዙ ልጃገረዶች ቁጥር 40% ጭማሪ እንዳሳየ መግለጻቸውን ተከትሎ ነው። ኡንዱጉ ኩዊንስ የተሰኘው የእግር ኳስ ቡድን መስራችና አሰልጣኝ የሆነው ላባን ኡማ እንደሚናገረው የቡድኑ ዓላማ ልጃገረዶቹ ጊዜያቸውን መልካም ነገር ላይ እንዲያውሉ ለማድረግ መሆኑን ያስረዳል።
ይሄ መርሃ ግብር ልጃገረዶቻችን በምንኖርበት አካባቢ ካሉ ስፍራዎች ለመጠበቅ ተብሎ የተዘጋጀ ነው። እኛ የምንኖርበት አካባቢ የሚያደነዝዙ መድኃኒቶች እና ሱስ አምጪ ንጥረ ነገሮች የበዙበት ነው። ልጃገረዶቻችንም ያለ እድሜያቸው ያረግዛሉ።
ዊንፍሬድ ኛቦኬ የኡዱንጉ ኩዊንስ የእግር ኳስ ቡድን የተቀላቀለችው ባለፈው ዓመት መጨረሻ ላይ የቅርብ ጓደኛ የሆነችው ሩት በወረርሽኙ ምክንያት ትምህርት ቤት በተዘጋበት ወቅት ማርገዟን ከሰማች በኋላ ነው።
የእኛን የእግር ኳስ ቡድን ለመቀላቀል አሻፈረኝ አለችና ከወንዶቹ ጋር ለመጫወት ወሰነች። አሁን እርጉዝ ናት። እኔ ራሴን በእግር ኳሱ ስራ ጠምጄ እውላለሁ። ተመሳሳይ የሆነ ስህተት ውስጥ እንዳልወድቅ ይረዳኛል።
የኡንዱጉ ኩዊንስ ቡድን አባላት በየቀኑ ልምምድ ያደርጋሉ። በየሳምንቱ መጨረሻም ግጥሚያ አላቸው። በዚህ ደግሞ ወላጆቻቸው ደስተኞች ናቸው። ከተጫዋቾቹ የአንዷ ወላጅ የሆነችው ሮዝ ንጉሊ እግር ኳሱ የልጆቻቸውን ሙሉ ጊዜ መውሰዱ ጤንነታቸውና ደህንነታቸው እንዲጠበቅ አድርጓል ትላለች።
እግር ኳስ ሲጫወቱ ስናያቸው በጣም ደስ ይለናል። ምክንያቱም ልጆቹ ይህን ጥለው ያልተገባ ባህሪ ያለበት አካባቢ አይሄዱም።
የእግር ኳስ ክለቡ ከኳሱ በተጨማሪ ልጃገረዶቹ በትምህርታቸው እንዲበረቱ እገዛ የሚያደርግላቸው ሲሆን እንደ የወር አበባ መጠበቂያ የመሳሰሉ የግል ንጽህና መጠበቂያ ቁሳቁሶችንም ያቀርብላቸዋል። እንዲህም ሆኖ ግን እንደ ላቪን አንዶኪ የመሳሰሉ አንዳንድ ተጫዋቾች አሁንም ለእርግዝና ይጋለጣሉ።
ካረገዝኩ በኋላ ኳስ አቆምኩ። በእርግዝናዬ ወቅት መጫወት አልችልም ነበር። አሁን ልጄ ትንሽ ስላደገ እንደገና መጫወት ይችላል።
ያም ሆኖ ግን የእግር ኳስ ቡድኑ ግቡን እየመታ ይመስላል። በኮሮና ቫይረስ ወረርሽኝ ምክንያት በስፖርት ጨዋታዎች ላይ ተጥሎ የነበረው ገደብ ከተነሳ በኋላ የኡንዱጉ ኩዊንስ ቡድን አባላት የናይሮቢ የሴቶች እግር ኳስ ቡድንን ለመጣላቀል ግብዣ ቀርቦላቸዋል። በብሪንዳ ሙሊኒያ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮን የቆየው ኤልያስ አስማረና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።
That's it.